Gambino BOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በሩ ተዘግቷል፣ ታክሲዋ ሞልታለች። ወደፊት እየሄድን ነው። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ አዲስ አበባ፣ ከዚያ ደግሞ ወደ ግብጽ በማምራት በስር ላይ የሚገኙ ስደተኞችን ሁኔታ እናሳያችኋለን። በአዲስ አበባ ቆሼ እየተባለ በሚጠራው አካባቢ በደረሰው የመደርመስ አደጋ ቤተሰቦቻቸውን ያጡ ሰዎች እስካሁን ምንም የተደረገላቸው እርዳታ እንደሌለና በየቦታው እየተጠጋጉ እንደሚኖሩ ገለጹ።
በጣም አስቸጋሪ ነው። መጥቶ ማንም ሰው መጥቶ ቢያይ ያለንበትን ሁኔታ በጣም ከባድ ሁኔታ ላይ ያለን። መሬት ላይ ነው የሆነ ሽስ ፍራሽ ገብተን መሬት ላይ ነው እየተኛን ያለነው። ከተረፈው ልጅ የሰባት አመት ይልቃ
ምንም ሳንቲም የተጎዳው ህዝብ ጋር እንዳልደረሰ እንዲያውቅ ነው። ሌላ ምንም አልሳንቲም
ይበልጥ ደግሞ ከዛ በአደጋው ጉዳይ ደግሞ የአጠላት ቤተሰቦች ይበልጥ ደግሞ እዚጋ ተበታትነን ያለነው እና የሚያስፈልጉን ሙሉ ውስጥ ነው ያለነው።
ዝርዝሩን በጋቢና ይዘናል። በሌላ ዘገባ ደግሞ በግብጽ በእስር ቤት የሚገኙ በርካታ ኢትዮጵያውያን እንደዚሁም ኤርትራውያን ስደተኞች ያለ ፍትህ በአስከፊ ሁኔታ መታሰራቸውን ይገልጻሉ።
ከዛ ወረድን አይነት ስብርም ነበረች ያለን ስንወርድ እነዛ ስፌሮችና ደላሎቹ አመለጡ። እኔ ጋር መጡት ሰባት ብቻ ተረፈፈ አስከሀ አረፍትም
አወቶ የሚደበድቡ ናቸው። ሽላ በስቶብናል። አሁን አራት ሰዎች በጭንቅላት ደም እየፈሰሰ ያለው ምክንያቱም ከሙቀት አንጻር።
በግብጽ የሚገኘው የኢትዮጵያ ኤምባሲንም ጠይቀናል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ማይክል አርተር ሬይኖር በኢትዮጵያ ፌዴራል ዴሞክራሲያዊ ሪፐብሊክ የዩናይትድ ስቴትስ አምባሳደር እንዲሆኑ መታሰቡ ታውቋል። ሚስተር ሬይኖር እንደ አውሮፓውያን አቆጣጠር ከ1988 ዓመተ ምህረት አንስቶ በአሜሪካ ዲፕሎማትነት ማገልገላቸው ተገልጿል። በአሁኑ ወቅት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሰው ኃይል ቢሮ ውስጥ የስራ ልማትና ምደባ ክፍል ስራ አስኪያጅ ናቸው። የቀድሞ አምባሳደር ሬኖር በአፍሪካ ፖሊስ ዕውቀታቸውና በአመራር ብቃታቸው እንደሚታወቁም ተነግሯል። አምባሳደሮች የፖለቲካ ሹመኞች እንደመሆናቸው መጠን ብዙውን ጊዜ ከአዲስ አበባ አስተዳደሮች ጋር ይቀያየራሉ። ይሁንና ፕሬዚዳንት ትራምፕ በዓለም ዙሪያ አምባሳደሮችን የመሰየም ተግባራቸው በሌሎች አስተዳደሮች ከታየው ያዘገመ መሆኑ ተገልጿል። መሞላት ካለባቸው ከ188 የአምባሳደርነት ቦታዎች እስካሁን ባለው ጊዜ 7 አምባሳደሮች ብቻ ነው የተሰየሙት።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እስራኤልና ፍልስጤማውያን መሪዎች የሰላም ስምምነት ላይ ለመድረስ ዝግጁ ናቸው ሲሉ ዛሬ ተናግረዋል። ትራምፕ ይህን ያሉት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር ሆነው በእስራኤል ቤተ መዘክር ባደረጉት ንግግር ነው። ትራምፕ ከትናንት ከጠቅላይ ሚኒስትሩ ጋር ተገናኝተው ተነጋግረዋል። ዛሬ ደግሞ ለአጭር ጊዜ ወደ ምዕራብ ዳርቻ ጎራ ብለው ከፍልስጤማውያን ፕሬዚዳንት ማህሙድ አባስ ጋር ለአንድ ሰዓት ያህል ተነጋግረዋል። ከናታንያሁ ጋርም ዛሬ እንደገና ተወያይተዋል። ያለፈውን ስቃይና ለመግባባት ወደ ጎን በመተው ለግማሽ ምዕት ዓመት ለሚጠጋ ጊዜ የዘለቀውን ቀውስ ለመፍታት ቆርጠው ከተነሱ ሰላም ሊገኝ እንደሚችል እናውቃለን ብለዋል ትራምፕ በቤተ መዘክሩ ባደረጉት ንግግር። ስለ እስራኤል የፍልስጤማውያንን ግዛት መያዝም ሆነ ስለ ሁለት አገሮች ምስረታ መፍትሄነት ያነሱት ነገር የለም።
ወደ መጨረሻው ዜና ስናመራ የዩናይትድ ስቴትስ ወታደራዊ ኃይል የመን ላይ ባካሄደው ጸረ ሽብር ወረራ ከአልቃይዳ ጋር ከተሳሰሩ አማጽያን 7ቱን እንዳገደለ ገልጿል። የዩናይትድ ስቴትስ ማዕከላዊ እዝ በገለጸው መሰረት የአሜሪካ ኃይሎች ዛሬ ማሪብ ጎቨርኔት ላይ በምህጻረ ቃል AQAP ከተባለው ጽንፈኛ ቡድን ጋር በተሳሰረው ግቢ ላይ ባካሄዱት ወረራ የአየር ድብደባና ቀላል መሳሪያዎች ተጠቅመዋል። ወረራው የተካሄደው በየመን መንግስት ድጋፍ መሆኑን የዩናይትድ ስቴትስ መንግስት ገልጿል። እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን ልምራችሁ።
Gambino, B-O-N.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በአዲስ አበባ ቆሼ የተባለ በሚጠራው አካባቢ በደረሰው የመደርመስ አደጋ ቤተሰቦቻቸውን ያጡ ሰዎች እስካሁን ምንም የተደረገላቸው እርዳታ እንደሌለና በየቦታው እየተጠጋጉ እንደሚኖሩ ገለጹ። የአሜሪካ ድምጽ ያነጋገራቸው ተጎጂዎች ሁኔታውን ህዝብ ይወቅልን፣ ቤተሰቦቻችንን ከማጣታችን በላይ ያተረፍነው ደግሞ መበታተን ነው ብለዋል። የአዲስ አበባ ከተማ አስተዳደር ከፌደራልና ከክልል መንግስታት ከተለያዩ ግብረሰናይ ተቋማትና ከባለሀብቶች ወደ 75 ሚሊዮን ብር የሚጠጋ ብር ማሰባሰብ እንደቻለና እርሱንም ኮማንድ ፖስት አቋቁሞ በተገቢው መንገድ እንደሚያከፋፍል ይፋ አድርጎ ነበር። በዚህ ጉዳይ ላይ ምላሽ እንዲሰጡን የአዲስ አበባ መስተዳደር የኮሙኒኬሽንስ ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ጋር በተደጋጋሚ በስልክ ሙከራ አድርገን ስልካቸውን ስለማያነሱ ልናገኛቸው አንቻልንም። ስናገኛቸው ደግሞ አስተያየታቸውን እናከላለን። ዝርዝሩ የጽዮን ግርማ ነው።
ቆሼ ተብሎ በሚጠራው አካባቢ መጋቢት 2008 ዓመተ ምህረት በደረሰው ምክንያቱ ያልታወቀ የቆሻሻ መደርመስ አደጋ ከ115 ሰዎች በላይ ህይወታቸው መጥፋቱን በይፋ መነገሩ ይታወሳል። በዚህ አደጋ ቤተሰቦቻቸውን ያጡና የተረፉት የቤት ባለቤቶች፣ ተከራዮች፣ በመጠለያ ስፍራ የነበሩና በቀጣይ ለአደጋ ሊጋለጡ ይችላሉ በሚል ስጋት ከመኖሪያ ቤታቸው የተፈናቀሉ አብዛኞቹ ከአደጋው የተረፉትን ለማቋቋም ከተዋጣው ገንዘብ እስካሁን ያገኘነው ነገር የለም ይላሉ። ለዚህ ዘገባ በርካታ ሰዎችን ያነጋገረን ሲሆን በዋናነት ትኩረት ያደረግነው ግን ከዚህ ቀደም በአደጋው በቀጥታ ተጎጂ ሆነው ቤተሰቦቻቸውን በማጣታቸው ምክንያት ለአሜሪካ ድምጽ ቃለ ምልልስ ወደ ሰጡ ሰዎች ነው። ጥያቄው ያነጣጠረው ደግሞ አሁን በምን ሁኔታ ላይ ትገኛላችሁ ወደሚል ነው። አቶ ባየ ማሬ ባለቤታቸውና የአራት አመት ልጃቸውን በሞት ተነጥቀዋል። ኢዩኤል ባየ የተባለ የሰባት አመት ልጅ ከአደጋው ተርፏል። ኢዩኤል ከአደጋው ከተረፈ በኋላ ሆስፒታል ተኝቶ በነበረበት ወቅት አነጋግረነው ነበር። አሁን ደግሞ አባቱ አቶ ባየን በምን ሁኔታ ላይ ትገኛላችሁ ስንል ጠየቅናቸው።
አሁን የምገኘው ባለውበት ስራ መስራት አልቻልኩም። ልጁን የሚይዝልኝ የሰባት አመት ልጅ ነው። እሱን ከትምህርት ቤት አምጥቶ ምግብ ማብላት አለ። ብቻውን መዋል ስለማይችል ያው ግዴታ እኔ ቤት ነው የምውለው፣ ቤት ነው እያለሁ ያለሁት። የሚበላም ያስፈልጋል፣ የሚጠጣም ያስፈልጋል። ልጅ ነው ያሱት። ልጅ ይዞ ስራ ፈቶ ቁጭ ማለት በጣም ከባድ ነው።
አደጋው ከደረሰ በኋላ በርካታ ገንዘብ መሰብሰቡን እና እርዳታም መደረጉን ሰምተናል ከሀገር ውስጥ መገናኛ ብዙሃን። በዚህ በኩል ለእናንተ የተደረገላችሁ እርዳታ ምንድን ነው?
ምንም አይነት ነገር የቀብር ማስፈጸሚያ 10,000 ብር ብቻ ነው የተሰጠ። ከዚያን ውጭ ምንም ነገር ያየነው ነገር የለም። ምንም በቃ ሙሉ ቤተሰባችን አተን፣ ንብረታችንን፣ ቤታችን ሁሉ ነገር አተን እየተንገላካና ያለ ነው። ነገ ሊርበን ይችላል። ዛሬ አንዳንድ ሰዎች 500 300 የሰጡን አሉ። እሷን እስከምንጨርስ ድረስ እየበላን እየጠጣን ነው። ከዚያም በኋላ ግን ምንም ነገር የለም። በቃ ያለነው ሁኔታችን አደጋ ላይ ነው ያለነው።
እርሶ ተከራይ ኖት? ቤት ነበሮት?
ተከራይ ነኝ፣ ተከራይ ነኝ።
ስለዚህ ለተከራይ ይሰጣል የተባለው ነገር ለእርሶ ምንድን ነበር ቃል የተገባሉት?
ለእኛ ቃል የተገባልን ለተከራይ ቃል የተገባልን የነፍስ ዋጋ 40,000 ብር፣ የእቃ 100,000 ብር፣ የሶስት ወር ፍጆታ ተብሎ 13,000 ብለው ቃል ገብተውልን ነበር። ከዚህ ሁሉ አንድም ነገር አላየንም። አንድም ነገር እስካሁን ድረስ ምንም ነገር እንኳን እሱን እንኳን ሰጥተው ነው እቃችን ገዝተን እንኳን አልጋ ላይ እንኳን ልጆቻችን የምናስተኛበት ፍራሽ ገዝተን እንኳን ከአልጋ ላይ ፍራሽ ላይ የምናስተኛበት እንኳን ብር ምንም ነገር የለንም። ምንም ነገር ምንም። በጣም አስቸጋሪ ነው። መጥቶ ማንም ሰው መጥቶ ቢያይ ያለንበትን ሁኔታ በጣም ከባድ ሁኔታ ላይ ያለን። መሬት ላይ ነው የሆነ ስስ ፍራሽ ገዝተን መሬት ላይ ነው እየተኛን ያለ ነው። እና በጣም አስቸጋሪ ላይ ሁኔታ ላይ ነው ያለሁት ከልጄ ጋር ማለት ነው። ከተረፈው ልጄ የሰባት አመት ልጄ ጋር መኖር ሁሉ አስጠልቶኛል። የልጄ ነገር ግራ ገብቶኝ ነው እንጂ መኖር ሁሉ ምንም ትርጉም የለውም ለእኔ። ያው ምንም ነገር
ቃል የተገባው ነገር የጊዜ ገደብ የተሰጣችሁ ሳለ ለምሳሌ በዚህን ያህል ጊዜ ውስጥ ይደረግላችኋል ተብላችሁ የጊዜ ገደብ የተቀመጠ ነገር አለ?
አሁኑኑ ይሰጣችኋል ነው ያሉን። በቃ አሁኑኑ በቃ ልክ ቃል እንደገቡልን ዛሬውኑ ይሰጣል አሉን። ከዛ መጨረሻ ላይ ስናይ ለአንድ ሰው ስም ተጠራ፣ ለእሱም አልተሰጠውም። ዝም ብሎ ፖስታ ብቻ ነው አሽገው የሰጡት። ከዚያም በኋላ ነገ ይሰጣል አሉን። ሌሎችን ቀበሌ ሰራተኞች ስናናግራቸው ነገ አሉን። ከዚያም በኋላ በቃ ነገ ይሰጣል። ይኸው 2 ወር ሞላው ምንም ነገር የለም። ምንም
እርሶ ባስቸጋሪ ሁኔታ ውስጥ ነኝ እንደው ከልጄ ጋር ሲሉ ተከራይተው ነው የሚኖሩት? የክራዩን ውስጥ ገንዘብ ከየት አመጡ?
የክራይ እንግዲህ የክራይ መከፍለው አሁን ለጊዜው የአንድ ወር ነው የከፈልኩት። አንድ ወር አሁን የሆነ አንድ በፊት ምሰራበት ሰው የነበረ ወደ ቦሌ ሱሻን ግዛው ይባላል እሱ ነው የሰጠኝ። እሱ ሰጠኝ ነው ካከፈል ብሎ ሰጠኝ ነው እሱ ነው የከፈለልኝ ማለት ይችላል። እንደገና ወንድሞችም ጓደኞችም አሉ እነሱም 100 ብር 100 ሲያዩ ሁኔታዬን ሲያዩ 100 ብር የሚሰጡኛል 200 የሚሰጡኛል። ይሳን እየጠረቃቀመ ነው ለምንበላውም ለምንከፍለውም እያደረኩ ያለሁት።
ሄዳችሁ ያመለከታችሁበት ቦታ አለ? ከዛ በኋላ እንደዚህ ነው ሁኔታችን ብላችሁ ለምሳሌ ቀበሌ ወይም ይሄንን የሚመለከተው የተቋቋመ አካል ጋር ሄዳችሁ አመልክታችሁ የጠየቃችሁት ነገር አለ?
በየጊዜው እንጠይቃለን። በየጊዜው ሳንጠይቅ ያለንበት ጊዜ የለም። ግን ያልተሟላ ነገር አለ ነው የሚሉ ያልተስተካከለ ነገር አለ ነው የሚሉ እኛ ካስተካከልን የሚያስፈልገን ነገር ካሟላን ካስተካከልን ብዙ ቆይተናል። ግን ያላስተካከሉ ሰዎች አሉ ይሉናል፣ ይሄ ጎደላለ ይሉናል። ምንም ነገር አይገርም ምክንያት ፈልጋይንም ብቻ ነው የሚመስለው።
ስዩም በየነ የተባለ የ17 አመት ወጣትና የ10ኛ ክፍል ተማሪ ከዚህ ቀደም አነጋግረን ነበር። መኖሪያ ቤቱ የቤተሰቦቻቸው እንደነበር የነሱም ቤተሰብ ጨምሮ ከነ ተከራዮች ከአንድ ግቢ ውስጥ በአጠቃላይ ወደ 17 ሰው መሞቱን ገልጾልን ነበር። እርሱ እናቱና ወንድሙ መትረፋቸውንም ነግሮን ነበር። አሁን ወደዚህ ቤተሰብ ደውለን ቴዲ የተባለ ወንድሙን አገኘነው። በምን ሁኔታ ላይ ናችሁ ስል ጠየቅኩት።
ያው አንድ የተባለው 1 ሚሊዮን ብርና መሬት ይሰጣል የተባለው መሬቱን አሳዩን። አልተሸነሸነም ምን ነገር እስካሁን ብሩ ምንም የተሰጠ ነገር የለም። የለክራይ ተብሎ ነበር እስካሁን እየከፈልን ያለነው ከራሳችን። የራሳችን ጉዳይ ደግሞ በቃ አንዳንድ ፍራ ስለምንሰራ ሰውም እዚህ የሚመጡ ሰዎች አሉ አንዳንዶች እነሱ እየረዱ ነው የለክራይ እየከፈልን ያለው። እስካሁን መንግስት ምንም ያደረገው ነገር የለም።
በምን ያህል ጊዜ ውስጥ ይደረግላችኋል ነበር ቃል የተገባላችሁ?
የስድስት ወር የለክራይ የተሰጣ በስድስት ወር ውስጥ ስለ ቤቱ የቤቱ ጉዳይ ተሰርቶ ያልቃል ነበር የተባለው። ምንም ነገር እስካሁን የተጀመረ ነገር የለም የተሰጠ ነገር የለም።
እና ሄዳችሁ አላነጋገራችሁም? ይኸው ከራሳችን ነው የቤት ኪራይ እየከፈልን ያለ ነው እንደዚህ አይነት ችግር ላይ ነን ብላችሁ አልጠየቃችሁም?
የብሶች ጥያቄ ነው በቃ እኛ ተጎጂ ብቻ ሳይሆን ህብረተሰቡ እየጠየቀ ነው። እነሱስ እንዴት ናቸው ምን እየተደረገላቸው ነው ብለው ብሶ ነው የሚያቀርበው። ግን ነገ ዛሬ ነገ የተባለ ምንም ነገር የተደረገልን አይደለም። በቃ ነገ ነው የሚባለው በቃ ነገ ብቻ ነው ምንም ያ ነገር ምንም የለም።
እናንተ በምን ሁኔታ እየኖራችሁ ነው ታዲያ? አሁን
ከጓደኞች ጋር ገብተሽ ትገያለሽ በቃ ልብስ የምነሱ ነው በቃ ከነሱ ቲሸርት የምለብሰው ምን ይባል በቃ ምን ልበልሽ ለማውራት የሚከብደው። እናቴ ደግሞ ከጓደኛ እናት ጋር ጠግታ ነው የምኖረው። እሱም እንደዛ ከጓደኛ ጠግጥ ነው ተበታትነን ያለ ነው በዚህ አደጋ ማለት ነው። በአደጋ ጉዳይ ደግሞ የአጠላቸው ቤተሰቦች ይበልጥ ደግሞ እዚጋ ተበታትነን ያለ ነው እና የሚያስጠላ ጉዳይ የሚያስጠላው እንትኑ ሙድ ውስጥ ነው ያለንነት።
ሌላው አምስት ቤተሰብ ያጣው ቢኒያም አሁን በምን ሁኔታ ላይ ትገኛላችሁ በሚል ላነሳውለት ጥያቄ ማውራቱ ምንም ጥቅም የለውም፣ ተናግረን አውርተን መፍትሄ የማይመጣ ከሆነ ምን ዋጋ አለው ነበር ያለው። በመጨረሻ ግን የኢትዮጵያ ሕዝብ እንዲያውቅልኝ የምፈልገው አንድ ነገር አለኝ አለ።
የሚወራው ወሬ ብቻ ነው በሬዲዮ የምንሰማው እንጂ እጃችን ጋር የገባ ነገር የለም። ያው ማለት የቅርብ ሰዎች ምናምን እዛ የሚያውቁ ሰዎች ምናምን እያዋጡ ነው ክራይ የሚከፍሉት። ያው በቃ የኢትዮጵያ ሕዝብ እንዲያውቅ ነው ያለውን ችግር ምንም ሳንቲም የተጎዳው ህዝብ ጋር እንዳልደረሰ እንዲያውቅ ነው። ሌላ ምንም አልሳንቲም ከእርዳታ ከልብስና ከጫማ ውሳጥም እንኳን ቀባቢ የታሸገው እንጂ ለተጎጂ የደረሰው ነገር የለም።
የአዲስ አበባ ከተማ አስተዳደር በወቅቱ ለቆሼ ተጎጂዎች ወደ 75 ሚሊዮን ብር መሰብሰቡን እና ይህንንም ኮማንድ ፖስት ተቋቁሞ በሚገባ ለተረጂዎች እንደሚያከፋፍል መግለጹና ለተጎጂዎች ቤትና ገንዘብ መሰጠቱን በሀገር ውስጥ መገናኛ ብዙሃን መዘገቡ ይታወሳል። ይህንን ሁኔታ ለማጣራት የአዲስ አበባ ከተማ አስተዳደር የኮሙኒኬሽን ቢሮ ኃላፊ ወይዘሮ ዳግማይት ሞገስ ጋር በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማይመልሱ ልናገኛቸው አልቻልንም። ነገር ግን ከዚህ በኋላ የአዲስ አበባ ከተማ አስተዳደር የኮሙኒኬሽን ቢሮ ኃላፊም እንደዚሁም የፌዴራል መንግስት ተወካዮችን በተደጋጋሚ በጉዳዩ ላይ ምላሽ እንዲሰጡ ለማድረግ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
All right, everybody out there, this is Gambino VOA.
Gambino VOA.
Everybody, cuenta! Cuenta, mama! Cuenta, mama!
ሲሆን ለዘገባው እናመሰግናለን። አሁን ወደ ግብጽ እናመራለን። በግብጽ በእስር ቤት የሚገኙ በርካታ ኢትዮጵያውያንና ኤርትራውያን ያለ ፍትህ አስከፊ በሆነ ሁኔታ መታሰራቸውን ገልጸዋል። ዘገባው የመስታወት አራጋው ነው። በግብጽ የሚገኘው የኢትዮጵያን ኤምባሲም ጠይቃለች። ወደ ዝርዝሩ።
ስሟ እንዲጠቀስ አትፈልግም። ከሱዳን ወደ ግብጽ በህገወጥ የስደተኛ አዘዋዋሪዎች ከአራት ዓመት ህፃን ሴት ልጇ ጋር ለመግባት ስትሞክር የግብጽ ድንበር ላይ ባለፈው ዓመት ተይዛ ከስምንት ወራት በላይ በሴቶች እስር ቤት ውስጥ ትገኛለች። የበረሃ ጉዞው ምን ይመስል ነበር ትናገራለች።
የሆነ መጠን በዛ ላይ ነገር ነው፣ ተራራማ ነው። በዛ ውስጥ የተደበቁ ድምፆች ነበሩ። ከዛ ሁለት መኪና ነው ከኋላና ከፊት ነበረን። አንደኛው መኪና 25 ሰው ነው ያዘችው፣ አንደኛውም እንደዛ ነው ያዘችው። ከዛ የፊተኛዋ መኪና ላይ ተኮሱባት ማለት ነው። መስታወት ከመታ አዋራ በጣም ከመጠን በላይ ነበረ። እኔ ከፊት ከኋላ ሆኜ የኋለኛዋ መኪና እያየኋት ተኩስ ሲጀመር ተቀምዛ ሄደች ማለት ነው። እሷ የእድል ጉዳይ ሆና ካይር ዘካለች። እኛ ነን የተያዝነው ማለት ነው። ከዛ በኋላ ላይ በጣም አበረሩ። በቃ እግዚአብሔር ድረስልን፣ እግዚአብሔር ድረስልን እንላለን። በምን በአየር ነው የምንሄደው? በምንድን ነው የምንሄደው? አይታወቀንም ማለት ነው። በጣም ይበራል መኪናው ማለት ነው። ይዘላል፣ ይበራል፣ ይዘላል፣ ይበራል፣ ይዘላል። መፍቼ አካባቢ ሲደርስ አሁንም ተራራማ ስር ነው። ማምለጫ ለምነት የሚያውቁ ደላሎች ስለሚያውቁ እዛ ጋር ቆሉ። አንዝሎ አንዝሎ አሉ። በአረም ማለት ወይም ያ አንዝሎ ማለት ይረዱ ማለት ነው። ከዛ ወረድን። አይነት ሲዝርም ነበረች። ገለን ስንወርድ እነዛ ሹፌሮችና ደላሎቹ አመለጡ። ከዛ በተረፈ ነው ደግሞ ልጅ ያለው አይነት ሲዝር ነበረች። እኔና አይነት ሲዝሯ ብቻ ተረፍን። ከዛ ልጆቿ ነበሩ ከእሷ ጋር ተረፍን። ከዛ እነዛ ሊያመልጡ ተኮሱ። በሙሉ ጠቅላላ ተያዘን። አንድ ልጅ በጉልበት ጋር እየተገባበት ማለት ነው። ደልፍ ተስፋ አይታወቅም። በኋላ መጨረሻ ላይ ልታመልጡ ብላችሁ ምናምን ብለው እነሱን ጭንቅላ ጭንቅላታቸውን መቷቸው። እኛን ቁጭ በሉ ብለው አሉን። የዛን ጊዜ ህፃን የተባለች የኔ ልጅ ነበረች። የኔ ልጅ 4 ዓመቷ ነው። አሁን የተነሳ ነው እንግዲህ ወር 8/2016 ነው የተነሳት ማለት ነው። ከዛ በፊት አንዳንድ እስር ቤት 5 ቀን ያህል ሌሎች እስር ቤት የተለያዩ እስር ቤት ሲያመላለሱ ቆዩ። በኋላ መጨረሻ አምጥቶ እያስረከቡን ማሰልጠኛ ካምፕ ማለት ነው።
በዚህ እስር ቤት ውስጥ እሷና ሌሎች መሰሎቿ ኢትዮጵያውያንና ኤርትራውያን ከታሰሩ ጀምሮ ጉዳያቸውን የሚከታተል ምንም አይነት የመንግስት አካል እንደሌለ ትናገራለች።
ከዛ ከመጀመሪያ እንዳልኩት ከተለያየ እስር ቤት አምጥተውን እዚህ ላደራ እስር ቤት ካስረከቡን በኋላ የሳምንት ልዩነት ካደረግን በኋላ እዚህ መጥተው አሻራ አነሱን። ከአሻራ በኋላ ከሳምንት በኋላ ፍርድ ቤት የ5 ሰዓት ጊዜ የሚሆን እኔ እንዴት ጊዜ ልገልጽልሽ አልችልም። መኪናው በጣም መጥፎ ነው። የሆነ አደጋ እንኳን ቢደርስብሽ ከዛ ከመኪና ልትወጪ የማትችበት ዙሪያውን በብረት የታሸገ ትንንሽ መሸት ያሉት ንፋስ አይገባውን በእንደዛ ይዘው ሄዱ። 5 ሰዓት ያህል ማለት ነው። ሽንት መሽናት የለም ምን የለም። እዛ ፍርድ ቤት ደረስን። እዛም ከደረስን በኋላ አይም ፍርዳችሁ ይሄ ነው ምንድን ነው ብለውም አላሉንም። በኋላ መጨረሻ ላይ ሂዱ ተፈርድባቸዋል ብቻ አሉ። በኋላ እኛ እንደውም አንድ ትራይል ነበረች እና ጠበቃ እፈልጋለሁ ብላ ጠየቀችው ማለት ነው። ተፈርድባችኋል አለ። ምንድን ነው የሚፈረድብን? ምንድን ነው የመጣችሁ ተብለን አልተጠየቅን። ይሄ ነው ብለው አላሉንም ብላ ስትላቸው አረብኛ ትችላለች እሷ። ስጠይቃቸው በቃ ወደ ሀገራችሁ ብቻ እንድትሄዱ ነው ሌላ ነገር የለም ፍርድ ይዞ ነው ብለዋል። ለዚህ ነው እንዲያመጣችን ታጠቆማችሁ ለፍርድ ቤት ለምን አይፈረድብንም? እኛም ደግሞ በተቻለን አቅም ልንናገር እንችላለን ችግራችንን ብለው ሲል በቃ ተፈርዷ ተመልሰን እንድናነጋግራቸው አድርጉን ብላ ስላቸው ፍርድ ቤት አንድ የተወሰነ ወሰነ ነው እኛ ባልቆምንበት ነው እንደ ፍርድ ቤት የሚወሰነ ብላ ስጠይቃቸው በቃ እንደዚህ ነው ብለው አሉን። ከዛ በኋላ አመጡ። እዚህ ያደረግን የሚጠይቀንም አካል ይሄ ነው ብሎ የሚለንም የለም። እዚህ የታሰርንበት ቦታ ማሰልጠኛ ካምፕ ነው። ብንጠይቃቸው ምንም አይነት ምላሽ የለውም። እኔ በበኩሌ ካለኝ ችግር ሁኔታ፣ ሁለተኛ ነገር እንደገና ደግሞ ያ ይታል ከጆሬ በታች በጣም ትልቅ እጢ ወጥቶ ያመኛል፣ በጣም ያመኛል። ስለዚህ ያንን ነገር እንደገና ጠየቅናቸው። ይሄ ነገር እንደዚህ ስላለን ነው እና በተቻላቸው አቅም እባካችሁ ብለን ብንጠይቃቸው እኛ ይሄን ነገር አደራ ነው የተሰጠነው እናንተ ነው የያዛችሁ መርከዝ ይላሉ ወይም ፖሊስ ይላሉ ማለት ነው። ስለዚህ እነዛ ፖሊሶች ናቸው እናንተን ጉዳይ የሚመለከተው ብለን አሉን ማለት ነው።
በዚህ እስር ቤት እስከ መቼ በእስር እንደሚቆዩ ወይም የወደፊት እጣ ፈንታቸው ምን እንደሆነ የሚያውቁት ነገር እንደሌለ ነው ደጋግማ የምትናገረው። በጠቅላላ የታሰሩት ስንት እንደሆኑና የሚያስፈልጋቸውን ከምግብ ጀምሮ እስከ ሕክምና ያሟላ እንዳልሆነ ትናገራለች።
አንድ ሱዳና ያለች ሌሎች ኤርትራውያኖች እና ኢትዮጵያውያኖች ናቸው ጠቅላላ ያለ ነው ማለት ነው።
35
ያለንበት እስር ቤት ደግሞ 35 አንድ ቤት ውስጥ ታሽገን ነው የምንጠጣው። ውሃ ከሽንት ቤት ነው። ቤቱ ከዘተ ነው የሚለው ማቀዝቀዣ የለውም። ህጻናቶች የሚቀጥ በህመም አሉ። ህክምና አታገኝም። አሁን ባለፈው ልጅ ታማ በጣም ተቸግራ ከዚህ ነገር እንትን ብሎ ከውስጥ እንደመገል ነገር ይገባል። በጣም እንጃ ልብዬ ልንገርስ የወለደ ሰው በጣም አስቸጋሪ ነው። አልቅሼ ከዛ በኋላ ልጅቷን ስትሳቅፋ ሁሉ አይተው እንደገና በስንሰቃይ ነው መድኃኒት ያመጡላት ማለት ነው።
ገነት ትባላለች። የ18 ዓመት ወጣት ናት። ከህመሟ ጋር እየታገለች እንደነገረችኝ ከሆነ ተወልዳ ያደገችው ደቡብ ክልል ቦንጋ ነው። እናቷን በልጅነቷ እንዳጣችና አባቷ አዲስ አበባ ከተማ ለሚገኝ ዘመድ እንዲያስተምራት ባደራ መልክ እንደሰጧት፣ ባላደራው ሰውም ደቡብ ሱዳን ለምትገኘው ልጃቸው ያስተማረች በስራ እንድታግዛት እንደላኳት ትናገራለች። ለሁለት ዓመታት ያለምንም ክፍያ ከአቅሟ በላይ ስራ ቢሰለቻት ካለችበት ጠፍታ በተባራሪ ስራ ሰርታ ያጠራቀመቻትን 6000 የሱዳን ብር ይዛ የተሻለ ስራ ፍለጋ ወደ ግብጽ ለመጓዝ ተነሳች። ለመንገድ የሚያስፈልጋትን ተጨማሪ 2000 የሱዳን ብር አብራዋት ከሚጓዙት ጓደኞቿ ተበድራ ለህገወጥ አዘዋዋሪዎቹ ከከፈለች በኋላ የዛሬ 3 ወር ገደማ ወደ ግብጽ ጉዞ ጀመረች። የግብጽ ድንበርን አልፈው ትንሽ እንደተጓዙ ግን ከባድ የመኪና አደጋ ደረሰባቸው። ደላሎቹ ሆን ብለው ሊዘርፉን ስለፈለጉ ነው አደጋውን ያደረሱት ትላለች ገነት። በዚህ አደጋ ከተጫኑት 24 ስደተኛ ተጓዦች መካከል 7 ብቻ ነው የተረፉት። ገነት ከተረፉት መካከል አንዷ ናት። በአደጋው ክፉኛ ተጎድታለች። በሰውነቷ የውስጥ ክፍል ደም በመፍሰሱም የቀዶ ጥገና ተደርጎላታል። ነገር ግን ቁስሏ ሳያገግምና ህክምናዋን ሳትጨርስ ግብጽ ወደሚገኘው ስዋን የሴቶች በእስር የማረፊያ ቦታ የግብጽ ፖሊሶች አምጥተው እንዳስቀመጧት ትናገራለች። አሁን በእስር ቤት ውስጥ ከሁለት ወር ተኩል በላይ እንደሆናት ነው የምትናገረው። ብዙ መናገር አቅም ባይኖራትም ስለደረሰው አደጋ በአጭሩ እንዲገልጻለች።
ከነዛ መጡት 3 ብቻ ተረፈ።
አብረሃት ከታሰሩት መካከል ስሟ እንዲጠቀስ የማትፈልግ አንዲት እስረኛ ገነት ያለችበትን ሁኔታ እንዴት አስረዳለች።
ልጅቷም ከዛ ውስጥ እንግዲህ ራሷን እንደማታውቅ ነበረ። ኦፕራሲዮን አድርጋለች። ልጅቷ አሁን ሽንት መሽናት በጣም ትቸገራለች። ቆማ ነው የሚሸናት። መንቀሳቀስ ላይ በጣም ይቸግራታል። እግሯ ራሱ ተይዟል። ህክምናንም ሳትጨርስ ነው የወጣችው። ሲገለበጡ ግን እሷ ራሷን ራሷ አታውቅም። ግን ትንሽ ህይወታቸውን የሚያውቁት እግርኛ ነው እንጂ የሚችሉት እነሱ ሲነግሯት ንብረታቸው ምናምን ሁሉ ተዘርፎ ምን ብሎ አሁን በጣም በመጥፎ ህይወት ውስጥ ነው ያለች እሷ። ባለፈው ደም ወይም በአፍ ነግረናል። ምላሽ እንግዲህ የለም። ኢትዮጵያዊ ናት እንግዲህ የሚመለከተው ቢሆን ብለው ቢቻል ቢቻል ተብሎ ተነግሮላታል።
ዝግጅቱ አላበቃም። ጥቂት ረፍት እናድርግና ስደተኞቹ እንደዚሁም ደግሞ በግብጽ የሚገኘው የኢትዮጵያ ኤምባሲን አነጋግረናል። መስታወት ወደ አሰናዳቸው ቀጣይ ዘገባ።
በተመሳሳይ ወደ ግብጽ በህገወጥ መንገድ ሲገቡ የተያዙ ኢትዮጵያውያን እንዳሉ ሴቶቹ ጠቆሙን። ከሴቶቹ ተለይተው የታሰሩ 34 የሚሆኑ እነዚህ ወንድ እስረኞች ከተያዙበት ጊዜ ጀምሮ ያሉበትን የእስር ሁኔታ እንዲያስረዳሉ።
ከነበርንበት አካሄዶ ትሄዳላችሁ ብሎ አወጡን። ወደ በረሃ ሳራ በረሃ አካባቢ አቡሰንብል በሚባልበት ቦታ አምጥተው ሁላችንም በዚህ ቦታ ላይ ችግር ውስጥ ነው ያለ ነው። ብዙዎች ታሞ አሉ። መከራ ላይ ነው ያለ ነው። በቀን አንድ ዳቦ ነው የሚሰጠልን። ዳቦ አንሰንብልን አወጥቶ የሚደበድቡ ናቸው። ሽላ በስቶብናል። አሁን 4 ሰዎች ከጭንቅላት ደም እየፈሰሰ ያለው ምክንያቱም ከሙቀት አንጻር ታጠሎ ነው። ቀንና ማታ ሰው እንኳን መልበስ ቀርቶ የሚጠጣ ውሃ ልክ ሻይ እንደተፈላ ውሃ አይመጥም። ኤምባሲና ከፖሊሶች ውስጥ ማንም ስለኛ መታሰር የሚያውቅ የለም። አመት ከአመት በላይ የታሰረ ያለ ስድስት 7-8 ወር የታሰረ ያለ ደህና ቤተሰብ ያላቸው ሰዎች ገንዘባቸው በገንዘባቸው ነፍሳቸውን እና ያዳኑ ብዙ ህዝብ ተመልሷል። ገንዘብ የሌለን ሰዎች ግን ትልቅ ችግር ውስጥ አለን።
ብዙዎቹ እስረኞች የሚደርስባቸውን የእስር እንግልት ገልጸውልኛል። ሁሉም ያሉበት እስር ቤት ምቹ እንዳልሆነ፣ በተለይ ሙቀቱን እንዳልቻሉት፣ የሚሰጣቸው ምግብ በጣም አነስተኛ እንደሆነ፣ ታመው ሕክምና እንደማያገኙ የሚፈልጉትን ደጋግመው ቢጠይቁ መልሱ ዱላ እንደሆነ ነው የሚናገሩት።
እዚህ አመት አድርጌያለሁ። በቃ ኤምባሲን ይምታል። ብር ያላቸው ሰዎች ይሄዳሉ። ብር ያላቸው ሰው ደግሞ እዚህ በቃ አመት ያደርጋለሁ። አመት ከስድስት ወር ያደርጋለሁ። ፖሊሶችም እዚህ ላይ ያለው ጫና አይደለም። በቃ ዱላ አለ፣ መከራ አለ፣ ሙቀት ስቃይ ያለ ነው። በቃ
የእስረኞቹን ጉዳይ ካይሮ የሚገኘው የኢትዮጵያ ኤምባሲ ማወቅ አለማወቁን ጠይቄያቸው ነበር።
እንደ ኤምባሲ መጥቶ በአካል ሶሳሎች ምናምን ሄደ። ከዛ በኋላ በቃ የራሱ ጉዳይ ምን ማድረግ አልችልም፣
አንተ ገንዘብ ካለ በገንዘብ ነው መላክ የምንችለው እንጂ እኛ ምንም እንትን አናደርግም ብሎ ዝም ብሎ ሄደ ሰውዬው ማለት ነው።
ገንዘቡ ለምንድን ነው የተፈለገው?
እኔ ምን አውቃለሁ። በቃ እኔ ደግሞ የሚረዳኝ ሰው የለ። እኔ የሚረዳኝ ሲሆን ሀገር ያልሰራም እንዴ ማለት እኔ የተሻለ ኑሮ ልኖር ብዬ ነው በቃ እንደዚህ የተሰደድኩት።
ምን ያህል ገንዘብ ነው የተጠየቅከው?
የአንዳንድ ሰው $200 ካልከፈላችሁ በቃ እዚህ አይናችን ፈዘዋል። በቃ 24 ሰዓት መብራት ነው እና ወደ ፀሐይ አይወጡ ነው ይጨራል።
በሁለቱም እስር ቤቶች የሚገኙ ኢትዮጵያውያንን በሚመለከት ለመጠየቅ ካይሮ ወደሚገኘው የኢትዮጵያ ኤምባሲ ደውለን ነበር። አቶ መሐመድ ጣሃ በካይሮ የኢትዮጵያ ኤምባሲን ወክለው በስደተኞች ጉዳይ ላይ በመስራት ላይ ይገኛሉ።
እስረኞች አሁን በፊት ነበሩ ግን ወደ አገራቸው ተመልሰዋል።
አሁንም የቀሩ አሉ። አሁን ወደ 34 በላይ የሚሆኑ እስረኞች አሉ፣ ወንዶች ሴቶችም እንደዚሁ።
አሁን የቀሩ ማለት እንግዲህኛ በኩል የቀሩ የለም። አሁን ምናልባት ግን በየጊዜው ስለሚገቡ አዲስ ስለሚገቡ አሁን ሊመጡ ሊኖሩ ይችላሉ እንጂ ያው አሁን በፊት የተመለሱትን ኤምባሲ አማካኝነት ወደ አገራቸው ተመልሰዋል።
ከስንት ወር?
ትናንትና ራሱ ተመልሰዋል።
ትናንትና ራሱ ተመልሰዋል ነው ያሉኝ?
ያው ተመልሰዋል። የተወሰኑ ሰው ተመልሰዋል።
አሁን አነጋግሬያቸው ነበር የታሰሩትን ኢትዮጵያውያኑን። ቢን ትክክለኛው መረጃ ማግኘት ስላለብኝ ብዙዎቹን አዋርቻቸዋለሁ ዛሬ። አሁን ከእርሶ ስልክ ከመደወሌ በፊት አነጋግሬያቸዋለሁ እና ሁሉም የሚሉት እየጠበቅን ነው፣ ገንዘብ ስለሌለን ነው መሄድ ያልቻልነው፣ $200 ክፈሉ ተብለናል በኢትዮጵያ ኤምባሲ በኩል ነው ያሉኝ።
አዲስ የመጡ ሰዎች ሊኖሩ ይችላሉ። አዲሶቹ ግን የግድ የሚጣራበት ሁኔታ አለ። ማለት አብዛኞቻቸው ያው ኢትዮጵያ፣ ኤርትራ፣ ሌላ ብሔሮች ዜጎችም አሉ። ስለዚህ እነዛ ደግሞ የግድ ኢትዮጵያዊነታቸው የሚገልጽ ነገር በብዛት አይኖራቸውም እና ተመዝግበው ወደ ኢትዮጵያ የሚሄዱበት ሁኔታ ማለት ያው በቋንቋ በምንም ሲተጣጥ የሚሄዱበት ሁኔታ አለ። ያው ጊዜም የሚወስድ አይደለም። ነገር ግን በብዛት ነው የሚመጡት በአሁኑ ሰዓት። ያው ክስት ነው፣ ምክንያቱም ወደ አውሮፓ እንደሚሄዱ የሚመጡበት ሁኔታ አለ። ያው በድጋሚም ተመላለሰ የሚመጡበት ሁኔታ አለ። የቀሩትም ያው ምናልባት ተጣርተው የሚሄድበት ሁኔታ ይመቻቻል።
ከ34 በላይ የሚሆኑት አሁን ዛሬ ያናገርኳቸው ወጣቶች፣ ወንዶቹ እንዲሁም ደግሞ ሴቶቹ ቁጥራቸው ተመሳሳይ በተለያዩ ሁለት እስር ቤቶች ነው የታሰሩት እና የተወሰኑት ከአንድ አመት በላይ እንደሆናቸው አሁን በቅርብ የገባ ነው የምንባለው 2 ወር 3 ወር ነው የሆነን ያሉኝ ሰዎች አሉ። ዛሬ ያናገርኳቸውና ፎቶግራፍ አንስተውን ነበረ። የተወሰኑ የሄዱ አሉ ከኛ መካከል ገንዘብ መክፈል የቻሉ። ገንዘብ እኛ መክፈል ስላልቻልን ነው አሁን ያለንበት ሁኔታ ላይ የምንገኘውና ድርጅት ፈልገን እንረዳችኋለን የሚል ነገር ነበረ። ግን ይኸው እስካሁን ድረስ ምንም ነገር አላየንም። የታሰርነው በረሃ ውስጥ ነውና አባካቹ ድረሱልን የሚል ጥሪ ነው ያቀረቡት። እርሶ እንግዲህ የሰሙት ነገር ካለ ስለዚህ እንዲነግሩ።
ይሄ ደግሞ ያንፋን ነው ማለት ነው። አፍሻለ አመት የሚሆነው ሰው በምን ተአምር ይለም? ምክንያቱም ቅርብ ጊዜ የነበሩ ሰዎች ተመዝግበው ሄደዋል። ነገር ግን የማያቋርጥ ነገር ነው ይሄ ጉዳይ። በብዛት የሚገቡት ምክንያቱም እነዚህ የተያዙ ናቸው እንጂ በብዛት ደግሞ ያው ድንበር የሚገቡ ህዝብ ያዘጋሉ። ከዚህም ራሱ ከካይሮ ወደ ኢትዮጵያ የሚሄዱ ስንትና ስንት ነው ያለው? ስለዚህ ምናልባት አመት ምናምን ከሆነን የሚሉ ሰዎች አንዳንዶች መሄድ የማይፈልጉ ሰዎች ሊኖሩ ይችላሉ። በዚህ አካባቢ ማለት ይህን መዘገብ አይደል የሚል ማለት ነው። እንደዛ ሆኖ እንኳን እንደዛ ብሎ ወንጀል መቸረት ኢትዮጵያ ሀገር እንሄዳለን ሲሉ በስነ ስርዓት አስተናግደን ወደ ሀገራቸው የምንልካቸው እና በዚህ ዙሪያ ላይ የሚቆዩበት ሁኔታ አመት ምናምን የሚባለው ነገር ይሄ ሀቅም የራቀ ነገር ነው። ግን ያው አጋጣሚ ሆኖ ደግሞ ምናልባት እስር ቤት ሲገቡ የተለያዩ ቦታ እስር ቤት ያደርጓቸዋል። እኛ ኢንፎርሜሽን የሚደርሰን ቦታ እና እነሱ ያሉበት ቦታ የተለያዩ ሊሆን ይችላል። ያ ነገር አለ እንጂ ያው የ3 ወር 4 ወር 6 ወር 3 ወር አካባቢ ወደ ሀገራቸው የሚገቡበት ሁኔታ ነው። ምናልባት እንደዚህ ቆይ ነው የሚሉ ሰዎች ምናልባት ያልተመዘገቡ ሰዎች ወይም ከሌላ እስር ቤት አምጥቷቸው ሊሆኑ ይችላሉ። በብዛት ደግሞ ኤርትራውያን ኢትዮጵያውያኖች የሚሉበት ሁኔታ ስላለ ያ ነገር
እስዋን እስር ቤት ውስጥ ያለች አንዲት ሴት በደረሰባት አደጋ ምክንያት በጣም በኃይለኛ ህመም ላይ ነው ያለችው። እንግዲህ ይህንን መረጃ ካልደረሳችሁ ልንገራችሁ።
እንደዚህ አይነት ነገር ምን አለ መሰለች፣ በተለይ ሴቶችና ህጻናቶች በብዛት እኛን ሀታ እንኳን ጊዜ የምናጣራበት ጊዜ ማንለት እንዲህ አይነት ነገር ሲደርስ ቀጥታ የሚሄድበት። አሁን ያልሸው ነገር ደግሞ ምናልባት ከዛሬ ጀምሮም ያው ቶሎ የምትሄድበት ሁኔታ ያው አጣርተን የምንሄድበት ሁኔታ ነው።
አሁን በጣም በርካታ ኢትዮጵያውያን በሱዳን ድንበር አማካኝነት ወደ ግብጽ እየገቡ ነው። በርካታ አደጋዎችም እየደረሱ ነው። የሞቱ ሰዎችም እንዳሉ ነግረውኛል። እንዴት ነው የምትከታተሉት? እንዴት ነው የምታውቁት? ኢትዮጵያውያኑ እንዴት ነው እናንተን ማግኘት የሚችሉት?
እዛ ማለት እኛ እንከታተላለን። ከዚህ ከኢሚግሬሽን ጋር ካለው ግብጽ ኢሚግሬሽን ጋር ባለን ግንኙነት እንዲህ አይነት ነገር ብለው ያስታውቁናል። በዛ
መስታወትን ለዘገባው እናመሰግናለን። ዝግጅታችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። መልካም ምሽት።
መልካም ምሽት።